ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
ማንኛውም እውቅና ጥሩ ነገር እየሰራን እንደሆነ ምስክርነት እየተሰጠን ነው እና የበለጠ እንድሰራ ያደርገናል። ከሁሉም በጣም ብዙ ሰዎች ናቸው ቦታው ላይ የተገኙት እና ምናልባትም የእኛን ስራ ያልሰሙም ሰዎች በዚህ አጋጣሚ እንዲከታተሉ እና ተደራሽ እንዲሆኑ የምንፈልጋቸውን ሀሳቦቻችንን የበለጠ ያሰፋልናል ብዬ አስባለሁ። በዚህ አጋጣሚ ሲድን ከልቤ ላመሰግን እወዳለሁ።
ማየት የምፈልገው ትውልድ አለ፣ የሚቀባበል የሚዋደድ ጦርነት ማያለን ትውልድ ለማየት ከአሁኑ
ሀያሉ የሚል የአድናቆት ስም ከሰጡት በውጭ ሀገር ከሚኖረው ኢትዮጵያዊ አሜሪካዊ ለአመቱ ከተመረጡ 11 ውስጥ ናቸው ኡስታዝ ጀማል በሽርና አቶ መስፍን ስለሺ።
ለማህበረሰብ ልዕልና መልካም ስራ የሰሩትን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ የኢትዮጵያ አሜሪካውያን ድርጅት ነው አክባሪያቸው።
በቅርብ ጓደኛሞችና ወዳጆች የተወጠነው ይህ ድርጅት ዛሬ 3 አስርት ዓመታት ያስቆጠረ አንጋፋም ነው።
ማህበረ ግይራን ዘረ ኢትዮጵያ ህብረተሰባችን ውስጥ ያስተዋወቀው ዋናው ነገር ሰዎች በህይወት እያሉ መከበር እንዳለባቸው፣ እነሱን የሚመለከቱ ወጣት ልጆች ደግሞ እነሱን አርአያ ተከትለው እንዲሄዱ የሲድ ሞዴል መድረኩ ላይ አዋቂዎች አሉ፣ ተማሪዎች አሉ፣ ደግሞ ከታዳሚ ወጣት ልጆች አሉ። ወጣቶችን ሲመለከቱ ይበረታታሉ። እንደ 3 ጄኔሬሽን ያለበት አይነት መድረክ ነው ያለው።
የሰማችኋቸው ደግሞ የድርጅቱ ፕሬዝዳንት አቶ አክሊሉ ደምሴ ናቸው።
የላቀ የሥራ ብቃት ስለማሳየት፣ ለማህበረሰብ አንዳች ፋይዳ ባለው ሥራ ስለመጠመድና
በገዛ ማህበረሰብም መከበርና መወደስ ስለሚያሳድረው የተለየ ስሜት፣
አርአያ ስለመሆንና ሽልማትና እውቅና በራሱ ስለሚያመጣው ኃላፊነት፣ ሌላም ተዛማጅ ቁም ነገሮች በመናደራው ዘለግ ያለ ወቅት 3ቱም አብረውን ያመሻሉ።
ሰኔ ግምሲል እና ሰኔ ለምኔ ንጉሴ አክሊሉ የአርሶ አደር እንግዶችን ወግ ጀምሮ ስለ ወርሃ ሰኔ ያሰናዳውን ቅንብር በአዲስ አበባው መስኮቱ ይዞ ብቅ ይላል።
እሁድ ሰኔ 4 2015 ዓመተ ምህረት ጤና ይስጥልን፣ እንደምን ሰነበታችሁ? የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ የተመራ ልዑካን ቡድን ዛሬ ወደ ባህር ዳር ከተማ አምርቶ ከከተማው ከተውጣጡ የተለያዩ የህብረተሰብ ክፍሎች ጋር ተወያይቷል። ትራንስፖርትን ጨምሮ ሌሎች አገልግሎቶችን ለማስጀመርና የህዝብ ጥያቄዎችን በሰላማዊ መንገድ ለመመለስ ቁርጠኛ መሆናቸውንም የአማራና የትግራይ ክልል ርዕሳነ መስተዳድሮች አስታውቀዋል። አስቴር ምስጋናው ተጨማሪ አላት።
በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የተመራው ልዑክ ዛሬ ረፋዱ ላይ ባህር ዳር ከተማ ሲገባ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ የክልሉ ከፍተኛ አመራሮች አቀባበል አድርገዋል። ከሃይማኖት አባቶች፣ ከንግዱ ማህበረሰብ፣ ከሴቶችና ወጣቶች ከተውጣጡ የህብረተሰብ ክፍሎች ጋር አጭር ውይይት ያደረጉት የአማራና የትግራይ ክልል ርዕሳነ መስተዳደሮች በደቡብ አፍሪካ ፕሪቶሪያ የተካሄደው የሰላም ስምምነት ከፖለቲካ አመራሩ አልፎ ወደ ህዝቡ የማውረድ ስራ እየተሰራ እንደሆነ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ለህዝቦች ሰላምና አብሮነት እንደሚሰሩ ተናግረዋል።
የህዝባችን ፍላጎት ተከባብሮ መኖር፣ አብሮ መነገድ ነው። እንደተባለው ምርቱን መሸጥ ይፈልጋል፣ ከሌላ ቦታ የሚመጣ ምርትን መግዛት ይፈልጋል። መንገዶቻችን ዝግ ናቸው። የህዝቦቻችን ግንኙነት ወደ ነበረው እንዲመለስ ለማድረግ የሚያስችሉ ማንኛቸውም ስራዎች ለመስራት ዝግጁ መሆናችንን በዚህ አጋጣሚ መግለጽ ፈልጋለሁ።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በበኩላቸው የህዝብ ለህዝብ ግንኙነቶች በበርካታ ዘርፎች መከናወን እንዳለባቸው ጠቁመዋል።
ህዝብ ለህዝብ መገናኘት አለበት። የቢዝነስ ወይም የንግድ ስራዎች በሁለቱም ክልል መካከል መካሄድ አለበት። የትራንስፖርት አገልግሎት ያለ ገደብ መደረግ አለበት።
በአማራና በትግራይ ህዝቦች መካከል ጦርነት እንዲካሄድ ያደረጉ አማራሮችን ተጠያቂነት በተመለከተ ከማህበረሰብ ተወካዮች ለተነሳው ጥያቄ ምላሽ የሰጡት አቶ ጌታቸው ረዳ መጠየቅ ያለበት ሁሉ ይጠየቃል ሲሉ መልስ ሰጥተዋል።
በአማራ ክልልም በኩል በፌደራል መንግስትም በኩል በትግራይም በኩል ፖለቲከኞች ለዚህ ጠብ መቀስቀስ ወይ በተደረገው ጦርነት ለደረሰው ጥፋት መጠየቅ ያለበት ሁሉ መጠየቅ አለበት።
ከሰሜኑ የኢትዮጵያ ጦርነት በኋላ የትግራይ ክልል ከፍተኛ አመራሮች ወደ አማራ ክልል ሲመጡ ይህ የመጀመሪያቸው ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሱዳን ሁለት ወራትን ባስቆጠረው ጦርነት ለሲቪሎች የተወሰነ ረፍት ሰጥቶ የነበረው የ24 ሰዓት ተኩስ ማቆም ስምምነት ማለቁን ተከትሎ ዛሬ በሱዳን ዋና ከተማ የቦምብ ድብደባና ተኩስ መቀጠሉን የዓይን እማኞች አስታወቁ። ዛሬ ጧት ያበቃው የተኩስ ማቆም ስምምነት በተለይ በካርቱም መንቀሳቀስ ሳይችሉ የቆዩ ሲቪሎች ከያሉበት እንዲወጡና የሚያስፈልጋቸውን ምግብም ሆነ ሌሎች አስፈላጊ ቁሳቁሶች እንዲሸምቱ አስችሏቸዋል። ሆኖም ስምምነቱ ካበቃ ከ10 ደቂቃ በኋላ በሰሜን ካርቱምና አጎራባቹ ኦምዱርማን ከተማ ከባድ የመሳሪያ ተኩስ የሚሰማ ሲሆን ከመዲናዋ በስተደቡብ በሚገኘው አልሃዋ ጎዳና ላይ ከፍተኛ ውጊያ ተካሂዷል። የ24 ሰዓቱ የተኩስ ማቆም ስምምነት እሁድ ጠዋት ማብቃቱን ይፋ ያደረጉት የዩናይትድ ስቴትስና የሳውዲ አረቢያ ሸማጋዮች ስምምነቱ ካልተሳካ የሽምግልና ጥረታቸውን ሊያቋርጡ እንደሚችሉ አስጠንቅቀው ነበር። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በባህር ዳርቻ ላይ በሚገኝ ሆቴል በሳምንቱ መጨረሻ ላይ በተፈጸመው ጥቃት ከተገደሉት መካከል የዓለም ጤና ድርጅት ሰራተኛ እንደሚገኝበት የጤና ድርጅቱ ኃላፊ እሁድ ለት አስታወቁ። በጥቃቱ 6 ንጹሃን ዜጎች ሲገደሉ ሌሎች 10 ሰዎች ደግሞ መቁሰላቸውን ፖሊስ አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በትዊተር ገጻቸው ላይ ባሰፈሩት መልእክት በቅርቡ በሶማሊያ ሞቃዲሾ በተፈጸመው ጥቃት አንድ የዓለም ጤና ድርጅት ሰራተኛ በማጣታችን ልቤ ተሰብሯል ያሉ ሲሆን በሲቪሎችና በሰባዊ ሰራተኞች ላይ የሚደርሰውን ጥቃት ሁሉ እናወግዛለን በማለትም ሀዘናቸውን ገልጸዋል። አልሻባብ ኃላፊነቱን ይወሰደበት ይህ ጥቃት የጀመረው አርብ ዕለት ከምሽቱ 2 ሰዓት አካባቢ ሲሆን 7 ጥቃት አድራሽ ታጣቂዎች በሞቃዲሾ ባህር ዳርቻ ላይ የሚገኘውን ፐርል ቢች ሆቴል በመውረር እስከ ሌሊቱ 8 ሰዓት ድረስ ከጸጥታ ኃይሎች ጋር ተዋግተዋል። በተኩስ ልውውጡ ወቅት ሁሉም ታጣቂዎች መገደላቸውን ፖሊስ አስታውቋል። በመጨረሻም ሮማኒያ አፍሪካውያንን ከዝንጀሮ ጋር አወዳድረዋል የሚል ክስ የቀረበባቸውን የኬንያ አምባሳደሯን ዲራጎስ ቲጋኡን ወደ ሀገራቸው እንዲመለሱ አድርጋለች። ቲጋኡ በሚያዝያ ወር በኬንያ ዋና መዲና ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ህንጻ ውስጥ በተካሄደ ስብሰባ ላይ አንድ ዝንጀሮ በመስኮት ብቅ ሲል የአፍሪካ ቡድን ከኛ ጋር ተቀላቅሏል ማለታቸውን የተዘገበው ሲኤንኤን ከምስራቅ አውሮፓ ልዑካን ጋር ስብሰባውን ያካሄዱ የነበሩ የአፍሪካ ዲፕሎማቶች የሮማኒያውን ዲፕሎማት ንግግር ተቃውሞ ማውገዛቸውን የሚያሳይ ዶክመንት ማግኘቱን ዘግቧል። በተጨማሪም ሲኤንኤን ቲጋቡ ለዲፕሎማቶቹ የላኩትን 2 የይቅርታ ደብዳቤ መመልከቱንም ገልጿል። የሮማኒያ የውጭ ጉዳይ ሚኒስትር ሁኔታውን አስመልክቶ ቅዳሜ ዕለት ባወጣው መግለጫም ስለተፈጠረው ነገር በጣም እናዝናለን፣ በሁኔታው ለተጎዱ ሁሉ ይቅርታ እንጠይቃለን ብሏል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን።
እሁድ ሰኔ 4 2015 ዓመተ ምህረት የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ትዝታ ልሂድ ልብረር ልውጣ ይውሰደኝ ንፋሱ አሞራን ልከተል አልለይም ከሱ ዳመናውን ልልበስ ልሸፈን ይብረደኝ ውሃ ሆኖ ጠፍቶ ፀሐይ እስኪፈጀኝ ልንሳፈፍ በአየር ላይ ልመልከት መስኮችን በየአይነቱ አበቦች ቀያይ ቢጫዎቹን ወንዞቹን ሊያቸው እጥፍ ዘርጋ ሲሉ ተራራን ሰንጥቀው ሲያልፉ በመሃሉ እግሬ አፈሩን ይርገጥ ልምጣ መሬት ልንካ ዛፍ እንጨቱን ሊያው እልም ባለው ጫካ እንቅፋትም ይምታኝ እሾህ ይውጋው እግሬን ከእንቅልፌ እንድነቃ እንዳውቀው መኖሬን ልውደቅ ልንከባለል ልብሴን አፈር ይንካው ልጡ ላይ ልንሻተት ያበላሸኝ ጭቃው ልንቦጫረቅ ልግባ ውሃ ውስጥ ልዋኝ አሳንም ልምሰለው ጎርፉ ይውሰደኝ እግሬን ላፈራርቀው እንደ እንቁራሪት ላድንቅ ላስተውለው ያላትን ብልሃት ውሃው ሰውነቴን ያርስ ያለስልሰው ፏፏቴው ያጓራ ያንሳፈኝ አረፋው
ከወርውሬ ልውጣ ባሻዋው ላይ ልሩጥ የእግሬን ምልክቶች ልተው መሬት ውስጥ ትንፋሼ ይቆረጥ ፍጥነቴን ልቀጥል ንፋስ ቡቃያውን ሊው ሲያመሳቅል በተራ ሲያስተኛው አጥፎ ሲዘረጋው ማዕበል አስመስሎ እየቆራረጠው የታጨደው ክምር ፈርሶ ሲንገላታ አየር ላይ ሲወጣ ባውሎ ንፋስ ዋልታ ልስጥም ልውደቅበት ፍራሽ ይሁን ሳሩ ማዓዛው ይሽተተኝ ለምላሜ ማሩ ከዛፉ ጥላ ስር ይለፍልኝ ቀኑ ልስማ ላንቀላፋ ወንዞቹ ሲዘፍኑ ረኛው ሲዘምር ሲያሞጋግስ ከብቱን ወዲያ ማዶ ደግሞ ጋራው ጥላ ሲሆን አረጉ ሲደበቅ ሜዳው ሲጎረጎር ዛፉ እየጠቆረ ከሩቅ ያለው መንደር በጭስ ተሸፍኖ መልኩን እያሳሳ ውበት ማታ መጣች የቀኑን ጨርሳ ፀሐይ የሞቀውን ተጎናጽፋ ልብሷን ቀላ ባለ ብጫ ሸፍናው ፍጥረትን ስትሄድ ስታሾልቅ ስትዘቀዝቅ እነሆ ጌጦቿ አልማዝና ወርቅ
መሬት ሲቀዘቅዝ ሲፈካ ቀላዩ ጨረቃና ኮከብ በአንድ ላይ ሲታዩ ፊቴን ሲዳብሰው ቀዝቃዛው ሽውታ ሰውነቴን ትቼ እስቲ ልረፍ ማታ ጠቅላላ ኑሮዬን በዕለት ሞት ልሻረው ልቤ ከበረውን በዝግታ ይምታው ሐሳብና ድካም እኔን መጥተው ይጡ ሥጋዬ ውስጥ ገብተው ፈልገውኝ ይውጡ የተሸሸገውን ሀብቴን እንዳይሰርቁት ሌቦቹ ቆፍረው ሳይከፋፈሉት መላእክት ይምጡበት ሳጥናኤል ይሽሽ ትጠበቅ ትዝታ እንዳትበላሽ
ልቤ ውስጥ ገብታ ትታሸግ በቁልፍ ባንጎሌ ብራና ዜናዋ ይጻፍ በቀለም ያበደች ኃይሏ የደመቀ በዘፈን በዜማ የተብረቀረቀ የደሜ ህዋስ ነች ላፍንጫ ይሽታ በአፌ አሟሟር ነው የመንፈስ ዘጥታ የሙዚቃ ስልቷ የጆሮ የጸጋ የአይኔ ውበት ቀለም የሰውነት ያልጋ የልጅነት ጊዜ ትምጣ ትዝታዬ ድሮ የተሰራች አሁን መኖሪያዬ የወደፊት ተስፋ መልኳ ማይለወጥ ተቀርጻ የምትኖር በሰውነቴ ውስጥ
የሳምንቷ ምርጥ ባደረግናትና ትዝታ በተሰኘችው
በእውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ ግጥም ዝግጅታችንን ጀምረናል። ቆንጂት በርካታ አድማጮቻችን በተከታታይ በነበሩን ፕሮግራሞች እንደወትሮ ባለማድረጋችን የዝግጅታችሁን መክፈቻ ግጥም ምነውታችሁት ያስለመዳችሁትን የግጥም ለዛ ለምን አስቀራችሁት በሚል ቅሬታቸውን አድርሰውናል። በፕሮግራሞቻችን መጣበብ እርግጥ ነው በተከታታይ የነበሩን ፕሮግራሞች ላይ ግጥሞችን ማሰማት ተስኖን ነበረ። ዛሬ ታዲያ ያካካስን አይመስልሽም? ወትሮውን ረጅም ግጥም ሲገጥመን የግጥሙን ለዛ ሳናዛንፍ እጥር ምጥን ባለ ነበር ምናቀርበው። የገብረ ክርስቶስ ደስታን ግጥም ግን እንዲያልን ጨክንበትም አልቻልንም። እግረ መንገዱንም ያካካስን አይነት ስሜት ሰምተኛል።
በትክክል አካክሰናል። እንደውም ቆንጂት ከመጣች ወዲህ ነው ይሄ ነገር የተጓደለብን ብለው ቅር ይሰኙብኛል አድማጮች ብዬ ነበር። በደንብ አድርገህ እኔንም አድማጮችንም ከተሃላሉና በዚሁ ለምን ለምሽቱ ወደ መረጥናት መክፈቻ ስልት አናልፍም ታዲያ?
በጣም ግሩም። በመግቢያችን ያስተዋወቅነው ቅንብር ነው ቀዳሚው።
የላቀ የሥራ ብቃት ስለማሳየት ለማህበረሰብ አንዳች ፋይዳ ባለው ሥራ ስለመጠመድና
በገዛ ማህበረሰብም መከበርና መወደስ ስለሚያሳድረው የተለየ ስሜት
አርአያ ስለመሆንና እንዲሁም ሽልማትና ዕውቅና በራሱ ይዞ ስለሚመጣው ኃላፊነት ሌላም ተዛማጅ ቁም ነገሮች የምናደራው ወግ
ለማህበረሰብ ልዕልና መልካም ሥራ የሰሩትን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ
3 አስርት ዓመታት የዘለቀ አንጋፋ የኢትዮጵያውያን ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው የአጽሮት ስሙ ፊድ ነው አክባሪያቸው።
ሃያሉ የሚል የአድናቆት ስያሜ ከተቸረውና honoring the mighty diaspora በሚል ዘንድሮ ሙሉ በሙሉ የመረጠው በዩናይትድ ስቴትስ ከሚኖሩት ኢትዮጵያውያን አሜሪካውያን ውስጥ
በግለሰብ ደረጃ 9 እንደ ድርጅት ደግሞ 2 በድምሩ በአቂዎች ጎራ 11 ናቸው የዘንድሮ ተሸላሚዎች።
ለምሽቱም ሁለቱን ኡስታዝ ጀማል በሽርንና አቶ መስፍን ስለሽን
እንዲሁም ፕሬዝዳንቱን አቶ አክሊሉ ደምሴን ጋብዘናል።
አቶ አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ በእንግሊዘኛው አጽህሮት ሲድ ፕሬዝዳንት፣ ኡስታዝ ጀማል በሽር እንዲሁም አቶ መስፍን ስለሺ እንግዶቼ ለጊዜያችሁ በቅድሚያ አመሰግናለሁ።
እናመሰግናለን።
ስለ ሽልማቱ ምንነት፣ ስላሳደረባችሁ ስሜት፣ ምናልባትም ወደፊት የሚጠብቋችሁን ኃላፊነቶች ጨምረን እንጫወታለን። አከላችን ያላችሁት ሁለቱ ተሸላሚዎች አቶ መስፍን ስለሽና ኡስታዝ ጀማል በሽር በድጋሚ እንኳን ደስ ያላችሁ።
እናመሰግናለን።
ለዚህ ህብቅና ያበቃችሁ 30 ዓመት እድሜ ያስቆጠረው አንጋፋው የኢትዮጵያን ሽልማት ድርጅት በቁልምጫ የኢትዮጵያው ግራሚ እንለዋለን የማህበረ ግዩራን ዘረ ኢትዮጵያ ፕሬዝዳንት አቶ አክሊሉ ዘንድሮ የሽልማት ስነ ስርዓታችሁ ቀደም ብለን ፕሮግራማችሁን ተከታትለን ካቀረብነው መረጃ አድማጭ ተመልካቾቻችን ተወሰነ የመረዳት ድል እንደሚኖራቸው ተስፋ አደርጋለሁ። ካለፉት በርካታ አመታት አይነተኛ የሚባለው ለውጥ ያየሁት ሙሉን በውጭ ሀገር የሚኖረው ኢትዮጵያዊ ላይ ትኩረት ያደረገ ነው። ለእናንተ ምን አዲስ ነገር አለው? ተሸላሚዎቻችሁ ምን ይመስላሉ? ቀዳሚውን ጥያቄ ለርሶ ላድርግ።
አመሰግናለሁ። ማህበረ ግዩራን ዘረ ኢትዮጵያ እንግዲህ በ30 አመት ውስጥ ወደ 152 ታዋቂዎች፣ 36 የሚሆኑት ሴቶች፣ ከ152 ውስጥ 24 የሚሆኑ ደግሞ ሙታን፣ 138 በጣም በትምህርታቸው ላቁ የሃይ ስኩል ግራጁዌት ተማሪዎችን፣ 12 የሚሆኑ ኦርጋናይዜሽኖች፣ 11 የሚሆኑ ሁማኒታሪያን ኦርጋናይዜሽን፣ 11 የሚሆኑ ደግሞ አርቲስቶች ክብር ቆይተናል። የዘንድሮን ለየት የሚያደርገው በኮቪድ ምክንያት በፈረንጅ አቆጣጠር በ2020 ልናከብር የነበሩ ሰዎች ባሉበት መከበር ስላልተቻለ ሽልማታቸውን ወደ ኢትዮጵያም ተጉዘን እዚህም ላሉት ሸልመናል። በ2021 በኮቪድ ምክንያት ምንም ሽልማት አልነበረም። በ2022 ተማሪዎችን ብቻ ከቤተሰቦቻቸው በስቦድ አባላት ተከበው አድርገናል። በ2023 ለመጀመሪያ ጊዜ ከፍ ያሉ ቁጥር 9 አዋቂዎች፣ 2 ኦርጋናይዜሽን፣ 10 ተማሪዎች አክብረናል። ይህም የሆነበት ምክንያት አዋቂዎችን በሚመለከት ባለፉት 2-3 ዓመታት ብዙ ነገር ስላልተሰራ የተሰጡ ስሞች እየበዙ ስለሄዱ የሁለቱን አመት እንደማጠቃለል አድርገን ነው። ለሚመጣ አመት ምናልባት የነዚህን ግማሽ ያህል ሰዎች እና ግማሽ ያህል ተማሪዎች ይሆናሉ የሚከበሩ። ድሮ እንደምናደርገው እንመለሳለን። እና ለየት ያደረገው አንደኛ ቅድም እንደጠቀስከው ሃያሉ ግዩራን ማይቲ ዲያስፖራ የሚባለው ከኢትዮጵያ ውጭ ያሉ ከየትም ቦታ ያሉ ለኢትዮጵያ ጥሩ ነገር የሰሩት እና ምሳሌ ይሆናሉ ብለን ያልናቸው ሰዎች ነው ያከበር ነው። ከኢትዮጵያ ለመጀመሪያ ጊዜ በዚህ አመት ማንንም አላስመጣንም ወይም አላከበርንም። ለየት የሚያደርገው ይሄ ነው ብዬ አስባለሁ።
አመሰግናለሁ። ወደ ተሸላሚዎቹ ልሻገር። 2 ተሸላሚዎች ያለውኝ ኡስታዝ ጀማል በሽር አንዱ ተሸላሚ ነው። በርከት ያሉ ስራዎች ናቸው ለዚህ ሽልማት እንዳበቁት በስነ ስርዓቱ የተገለጹት።
በሃይማኖቶች መካከል በጎ ግንኙነቶችን ማጎልበት እንደ ድልድይ መፍጠር የሚቆጠር ስራ እንደሰሩ ሌሎችን መርዳት አንዱ እርሶ ይሁነኝ ብለው የሚያደርጉት ስራ መሆኑ ተገልጧል። ናልባትም ጎልቶ የወጣው ብዙዎችም በቴሌቪዥን በሚያቀርቧቸው ፕሮግራሞች ብዙዎች የሚያውቁት የሚመስለኝ ኡስታዝ ጀማል በታላቁ የህዳሴ ግድብ ዙሪያ የሰሩት በውጭ ሀገር ቋንቋ በተለይ በአረብኛ ቋንቋ ተቀናቃኛ አገር ግብጽና ደጋፊዎች የሚነገሩ ሐሳቦችን ያመጡ ወደ አማርኛ እየመለሱ የሚያቀርቧቸው ዝግጅቶች ይታወቃሉና እሱም ለሽልማት ካበቁት ስራዎች ውስጥ አንዱ መሆኑ ተገልጿል። ወደ ኋላ ላይ ገፋ አድርገን እንመለከታለን። በቅርብ ከሚታወቁት ወይም በኢትዮጵያ ጉዳይ ከሚያደርጉት ሻገር ያለም ተሳትፎ ተጠቅሷል። በዚያ ላይ ይሄ ሽልማት ምን አሳደረቦት እንዲያለ እውቅና በሌሎች መድረኮችም እውቅና አግኝተዋል የተለየ ስሜት የሚሰጠው ካለ ጠብቀውም ከሆነ እንዲያለ ሽልማት እስኪ ስለሱ እንመልከት።
በመጀመሪያ ይህንን አይነቱ ውይይት ራሱ እንዲደረግ ምክንያት ለሆንከው አንተ ወንድሜም እንደዚሁም ሌሎቻችሁም የቪኦኤ ሰራተኞች ላመሰግን ወዳለሁ። ምክንያቱም እንዲህ አይነት ነገሮች በምናነሳቸው ጉዳዮች ብዙዎች ብዙ ነገር ያገኛሉ ብዬ ስለማስብ ነው ያመሰገንኩኝ። ወደ ጥያቄው ስመጣ በመጀመሪያ ሲድ ወይም ማህበረ ዲውራን ይህንን ፕሮግራም በሚያዘጋጁበት ወቅት እየጠበቅነው አይደለም በአጋጣሚ ነው የተነገረን እና እኔ በበኩሌ ማንኛውም እውቅና ባንፈልገው እንኳን ሲመጣ በጣም ደስ ይላል። በውስጡ ብዙ ነገሮች ይይዛል። ከዛ ውስጥ አንዱ እኛን ራሱ ስራችንን ጥሩ ነገር እየሰራን እንደሆነ በሰዎች ጥሩ ምስክርነት እየተሰጠን ነው። የሰዎች ምስክርነት ጥሩ እንደሆነ ይሰማናል እና የበለጠ እንድንሰራ ያደርገናል። ሌላው ከሁሉም በማህበሩ ጥሪ የተደረገላቸው በጣም ብዙ ሰዎች ናቸው ቦታው ላይ የተገኙትና ምናልባትም የኛን ስራ የኛን ፕሮግራሞች ያልሰሙም ሰዎች በዚህ አጋጣሚ እንዲሰሙና ከዚህ በኋላ በምንሰራቸው ስራዎች በተለይ በሚዲያው የወጡ ስራዎቻችንን እንዲከታተሉና የበለጠ ተደራሽ እንዲሆኑ ምንፈልጋቸውን ሐሳቦቻችንን የበለጠ ያሰፋልናል ብዬ አስባለሁ። ስለዚህ በዚህ አጋጣሚ ሲድን ከልቤ ላመሰግን ወዳለሁ። ለ30 አመት ደግሞ በዚሁ ስራ ላይ በጣም ብዙ ሰዎች ነው እውቅና ሲሰጥ ያለፈ በመሆኑ ብዙዎች በዚህ ተበረታተው ስራቸው ላይ ጥንካሬ የበለጠ አሳይተዋል። እናም የበለጠ ስራን መስራትን ወይም እንዲሰሩ ደግሞ እርዳታ መስራት ራሱ ከመስራት አይተናነስም። በእኛ በሃይማኖቱ አባባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሉት ነገር አለ። መልካም ነገርን ያመላከተ ሰው ያ መልካም ነገር እስከቀጠለ ድረስ ወይም በመልካም ጉዳይ ላይ ተባበረ ሰው ያ መልካም ነገር እስከቀጠለ ድረስ የዛን መልካም ነገር ምንዳ ቤቱ ቁጭ ብሎ እንኳን ያገኛል ያ ያመላከተው ሰው እስከሰራው ድረስ ይላሉና ሲዶች የዚህ ሁሉ ተሳታፊ ነው የሚሆኑት ብዬ አስባለሁኝ።
ኡስታዝ ጀማል እርሶ ጋር ልቆይና ይህን መሰሉ እውቅና ወይም ሽልማት እውቅናው በራሱ ካለው መልካምነት ባሻገር በዚያ ሰው ላይ ከሚያሳድረው መልካም ስሜት ባሻገር በወደፊት ስራችሁ ላይ በተጨባጭ ምን አይነት ፋይዳ ሊኖረው ይችላል ወይንም ጠቀሜታ ሊያመጣ ይችላል ብለው ያምናሉ? ለእውቅና ባበቋችሁ ስራዎች ውስጥ በትብብር እንደሚሰሩ የተገለጹ የቀደሙ ስራዎቻችሁንም ቢያነሱልን።
አንደኛ ይሄ እኛ ተሰራበት የነበረው ጉዳይ ከእርዳታ ጋር የተያያዘ ነው እንደተባለው በህዳሴ ግድብ ላይ በተለይ በመሰራበት እኛ የተጠቀሱት መረዳዳት ገደብ እንደሌለው ማንንም ሰው ማንንም ለመርዳት ገደብ ሊያስቀምጥ እንደማይገባው መረዳት ያለበትም ሰው መርዳት ምንም አይነት ነው ያለ ምንም ተጨማሪ ምክንያት ምንም አይነት መስፈርት እኔም ምረዳው እንደዚህ ስለሆነ ነው ሳይሆን ያ ሰው መረዳት ስላለበት ብቻ ነውና እኔም ምረዳበትና ምረዳዳበት ጉዳይ መልካም ስለሆነ ድረስ ያንን ነው ለጠይቀው ነገር ይሄን ነው። በዚህም እኔ እንደ ሙስሊም ማህበረሰብ ውስጥ ኡስታዝ በሚል ስያሜ ወይም በእስላማዊ ጉዳይ ላይ አስተማሪ የሆነን ሰው ሌላው ሰው የሚጋራው የሚሆንበት ኡስታዜ ብሎ ሌላው ክርስቲያን የሆነ ሰው በእኛ ስራ ውስጥ ምን ጋብዛቸው ቀሲሶችን ቅዳቆኖችን የምናሳትፍበት ነው። በዚህ አጋጣሚ በስራችን ላይ በጣም ከረዱንና አብሮን ከቆሙት ሰው አብሮን ያሉታቸው ዳቆን ዮሴፍ። ስለዚህ እንደነሱ አይነት ሰዎች በጣም አንድ ላይ ሆነን በምንሰራበት ወቅት ለሰዎች የምናሳየው ነገር በጋራ ጉዳይ ላይ በሀገራችን ቋሚ የሆኑና የጋራ የሆኑ አጀንዳዎች ላይ በጋራ አብረን መስራት እንችላለን የሚለውን አስይዘናል። ከዛ ውስጥ አንዱ ሌላው ደግሞ በሀገራችን የተለያየ ከፍታና ዝቅታ ያለው የፖለቲካ አካሄዶችም ይሁኑ የሶሻል ወይም የማህበራዊ የኢኮኖሚ አካሄዶች ቢኖሩም ወደድንም ጠላንም ግን የጋራ የሆኑ አጀንዳዎች ግን አሉ። ከዛ ውስጥ አንዱ ድህነት የጋራ ጠላታችን ነው። መንግስት ቢቀያየርም አብሮ እየተቀያየረ እኛ ተቃሚ ሆነን በሽታ ነው። ስለዚህ የፖለቲካ ልዩነታችንን ወደ ጎን አድርገን አንድ እኔ የምላት ነገር አለች። ሁልጊዜ በተለያዩ እንዲህ አይነት የህዳሴው ግድብ ጉዳይ ላይ በጣም በምናልፍበት ወቅት በመሃል አንድ የፖለቲካ ችግር አገራችን ላይ ሲፈጠር ሰዎች አሁን ያለው ይሄ ነው፣ ይህንን ነው ማውራት ያለብን፣ ይሄ ጉዳይ ሊቆየን ይችላል የሚል ሀሳብ ሲያነሱ እኛ ያለው ማንኛውም የፖለቲካ ችግሮች በኢትዮጵያ ላይ ያለንን አቋም ሊቀይረው አይገባም እና ከዛ ውስጥ አንዱ ኢትዮጵያን መርዳት የሚለው ነው፣ ከድህነት ማውጣት የሚለው ነው። ከዛ ውስጥ እንግዲህ በጣም ሁሉንም ሊያስማማ የሚችል የሆነ አጀንዳ በመምረጤ በጣም ደስተኛ ነኝ። የህዳሴ ግድቡን የጀመሩት ወይም ያለፉት ሰዎች አልፈዋል ከህይወት ድሮ ጀምሮ፣ ምኒልክ ሰከንድ፣ ከዛም በፊት የነበሩት ዮሐንስ አራተኛው ለዚህ ለአባይ ውሃ ሲሉ ጦርነት ውስጥ ከግብጾች ጋር ገብተው አልፈዋል። ከዛ በኋላ ግድቦችን ለመስራት ወይም በውሃው ላይ ትላልቅ ነገሮችን ለመጠቀም ያሰቡ መንግስታት በሙሉ በጣም ችግሮች ደርሰውባቸው ያለሙት ሳይሳካ አልፎ ባለፉት 3 መንግስታቶች ላይ ነው ወደ ተግባር የመጣው እና ስለዚህ እንደነዚህ አይነት ነገሮች ምንድን ነው የሚያሳየን? ፖለቲካው ይሻገራል፣ ያልፋል፣ ይቀያየራል። ነገር ግን የማይቀያየሩ ቋሚ አጀንዳዎች አሉን እና በዛ ላይ ቋሚ ሆነን መስራት በጣም ወሳኝ ነው ብዬ አምናለሁ። ስለዚህ ይህን ነገር የተረዱት የሆኑት ደግሞ ወንድሞች ከሲድ ወይም ከማህበረ ጊዮራን ዛሬ ኢትዮጵያ ድርጅት ይህንን አይነት እውቅና አግኝተን ደግሞ በዚህ ጉዳይ ላይ በመሳተፋችን እውቅናውንም በማግኘታችን በመሸለማችንም በጣም ደስተኞች ነን።
መልካም። ወደ ሌላው የዘንድሮ ተሸላሚ በድርጅት ደረጃ የተሸለሙት በአገሬው ቋንቋ በምንኖርበት ሀገር አጠራር ነው፣ ይልቁንም ደግሞ የልጆች ስለሆነ ማህበሩ የሚጠራው ሀበሻ ኪድስ የድርጅቱ መስራችነቶና ይህን አላማ በማራመዶ ነው አቶ መስፍን ለዚህ ሽልማት የበቁት። ማህበራዊ ተሳትፏቸው የላቀ፣ ኃላፊነት የሚሰማቸው፣ በመልካም ስነ ምግባር የታነጹ ወጣቶችን ማፍራት እንደ ዋና አላማው አድርጎ የተነሳ ድርጅት ነው የተዋወቀው። በርሶስ በኩል የዚህ ሽልማት ባለቤት መሆናችሁ ምን አይነት ስሜት አሳደረቦ?
ሀሳባችን ብንገልጽ ይህንን ሂደትን አመቻቻችሁ ከልብ እናመሰግናለን። ሂድም ይህንን እድል ስለሸለመ እናመሰግናለን። በጣም ስንሰራ ለመሸለም አይደለም፣ በግሌ አስቤውም አላውቅም። የልጆቹ የህብረተሰቡን ነገር ሳይ ሲጀምር 2017 ልጆቼ ትምህርት ቤት አበሻ ሲያዩ ተፈላልገው ይገናኛል። ይሄ ነገር በጣም በጣም ውስጤን እንትን ማድረግ ጀመር እና እነኝ ላይ መስራት አለብኝ ብዬ ነው የጀመርኩት። ሲጀምር 10 ልጆች ነበሩ። ኳስ ነገር ጀመርኩኝ። ጀምሬ ወላጆችን ያው እኔ ነገርኳቸው። እዛ ልጆቹ መምጣት ጀመሩ። ወላጅ መምጣት ጀመረ። እየሰፋ ሄደና አማርኛ ትምህርት ቤት ጀመርን። የእግር ኳሱም እየሰፋ ልጆች እየበዙ በየእድሜያቸው ማጫወት ጀመርን። ለብዙዎች ልጆች በተለይ አሁን ባለው ነገር ሚዲያ ላይ ልጆቹ ስለሚያሳልፉ ለቲክታክ እንደ ዩቱብ ምናምን ከነሱ አውጥተን ስፖርት ላይ እንዲሆኑ ነው የምናደርገው። ወላጅም ራሱ መጥቶ ቅዳሜ ባብረን እንጫወታለን። ሃይማኖትን አይጠይቅም፣ ዘርን አይጠይቅም። ሰው መሆኑ ብቻ በቂ ነው። በዚህ መንገድ ነው ለውጥ ልናመጣ የምንችለው። ኤርትራውያኖች አሉ፣ ይመጣሉ፣ አብረው ይሳተፋሉ። ከእነሱ ጋር አብረን በመተባበር ነው ውጤታማ ልንሆን የቻልነው። የሚገርሙ ወላጆች አሉ፣ ሰው መርዳት የሚወዱ በዚህ በኮቪድ ጊዜ ለምሳሌ ብዙ ሰዎች ችግር ላይ ሆነው ሰዎችም ሲታመሙ ህብረተሰቡ የሄደ እየተረባረበ ብዙዎች እንዲነሱ አድርጓል። መቼስ ይህንን ህዝብ ማገልገል ለእኔ ክብር ነው።
መልካም። አቶ አክሊሉ ወደ እርስዎ ነው የምመጣው። የዛሬ 30 ዓመት ግድም ጥቂት ወዳጆች እና ጓደኛሞች ሆናችሁ ስታቋቁሙ ይሄን ድርጅት ዛሬ የደረሰበት ቦታ ይደርሳል ብላችሁ ማሰባችሁን እርግጠኛ አይደለሁም። በብሔራዊ ደረጃ በመላው ዩናይትድ ስቴትስ ያሉ የተለየ ውጤት ያስመዘግቡ ተማሪዎችን፣ ወጣቶችን በኩል ደረጃ የሚያስደምም በመድረኩ በየአመቱ የምናያቸው ወጣቶች ስራ በእርግጥ በዚያ እድሜ ውስጥ ያሉ ወጣቶች ሰሩት ወይ ማለት የሚከብድ ነው። በዚያ ጊዜ ይህን ድርጅት ታቋቁሙ ወጣቶቹ ምሳሌ አራያ የሚሆናቸውን እንዲያዩ
ከትውልድ አገር ውጪ እንደሚኖር ማህበረሰብ
አዲስ ስደተኛ ትውልድ ራሱን የሚያጠነክር የሚያጎለብት እሱን የሚመስል አንድ ወጣት ወይም አዋቂ የተለየ ስራ መስራቱን የሚመለከትበት መድረክ መፍጠር እንግዲህ እንደ ዛሬ የግንኙነቱም የቴክኖሎጂውም ነገር ያን ያህል ብዙ የሚያበረታታ ባልሆነበት ጊዜ ነው። ጠንካራ ዜጎችን ለማፍራት በአገሬው ህይወት ውስጥ የነቃ ተሳትፎ እንዲኖራቸው በጣም በርካታ እቅዶችን በዚያ ሰዓት ማሰባችሁን ይጠቁማል ጽሁፉ። ይሄን ከ30 አመት በኋላ የሚመጣውን ማየት ቀላል አይደለምና የታሪክ የባህል መሰረታቸውን ሳይለቁ ወደፊት ግን በጣም የተራመዱ ወጣቶችን ለማፍራት ያውጥንጠናቸው መሆኑን ያስረዳል። እስኪ ያጫውቱን ዛሬ ከደረሳችሁበት ሁኔታ አንጻር።
እሺ አመሰግናለሁ። በጣም ጥሩ ጥያቄ ነው። እንግዲህ ሲጀመር እንዲሁ ተሰባስበን እዚህ ኦሃዮ የምንኖርበት ስቴት ማለት ነው ጓደኞቻችን መጥተው አንድ ካምፒንግ ቦታ ሄደን ስንወያይ እንደዚህ አይነት ካምፒንግ የእኛ ሰዎች ይሄዳሉ ወይ? እዚህ ሀገርስ ያለውን አንዳንድ ጥቅም ይጠቀሙበታል ወይ? አገሩ የሚሰጠውን ሁሉ ያደርጋሉ ወይ? ልጆቻችንስ ምንድን ነው የምናስበው ብለን ስናስበው የ20 አመት ፕላን ይሆናልን ብለን አስበናል። ያ በዛን ጊዜ ግን እስከዚህ ደርሳልን ብለን አላሰብንም። ግን በማንኛውም እንጀምረዋናል። ለምሳሌ በአንድ ራቅ ብለን ብናየው አበበ ቢቂላ ማራቶን ካሸነፈ በኋላ የኢትዮጵያ ወጣቶች ወደ ሩጫ ሄዱ። እንግዲህ የራሳቸው ከሀገራቸው የመጣ ጀግና ስላዩ እኛም እንችላለን የሚል ሀሳብ ነው የደረሰባቸው። እንደዛም ሁሉ እዚህ ሀገር ስናስብ አንደኛ ነገር ወጣቶቻችን የኛ እዚህ ሀገር የመጡት ማንነታቸውን ያውቃሉ ወይ? እዚህ ሀገር ለምሳሌ በከለርም ሆነ በአንዳንድ ነገር ጥቁር ነጭ በሚባል ነገር ልዩነት እየመጣ አንዳንድ ነገር አስቀያሚ የሆነ ነገር ሊኖር ይችላል እና ያንን እንዴት ነው የሚቋቋሙት? ተግተው ተምረው ውጭ ስኬታማ ከሆኑ በኋላ እንዴት አድርገው ነው ሌላውንም ወይ ወገንንም ኮሚኒቲም የሚጠቅሙት? ይሄ ብዙ ጊዜ ይፈጅብናል። ከዛም ውስጥ ደግሞ ወደፊት እዚህም ሀገር ቢሆን ሊደርሽፕ ፖዚሽን የሚኖሩ ይኖራሉ እና የዛሬ 20 አመት ምናልባት እነዚህ ሰዎች ተማሪዎች እዛ ሲደርሱ አገራቸው መጠቀማቸው አይቀርም በሚል አይነት ነው ስንወያይ የነበረው እና እንዳሰብነው ሁሉ እስቲ በራሳችን ልጆች በራሳችን ሰዎች በምታውቀው ጀምርና የት እንደሚያደርስን የሚል ብለን የመጀመሪያው ያው እንደተጠቀሰው በፊት የስምንተኛ ክፍል ልጅ የሆነች የኔ ልጅ መሆኗ ግልጽ ነው። በዛን ጊዜ እሷንና አንድ ጓደኛችን ብዙ ዘመዶች መጣ። በሱ ጀመርን። ስናየው ሰው የሚፈልገው አይነት የሆነ መጣ። በአመቱ ሲጨመር አሁን ከነበርንበት በ1000% ጨምሮ ባለፈው ኔቶኔት ሲከበር በ28 ሲከበር ወደ 500 ሰው ነው የመጣው። እዚህ ደርሳል ብለን ብናስብም ድረሱንና ለመድረሱን አላወቅ በየጊዜው ሰው ይሄ ጥሩ ነው የሚሰራው እየተባለ እንግዲህ እያደረግነው ምንድነው ትልቅ አስተዋጽኦ እኛ እንጀምርነው እንግዲህ የሴኔን ሂሮ ሳይጀመር ዳያስፖራ የሚባለው ቃል በአካባቢያችን የተለመደ አልነበረም። ማለት ግዩራን ማለት ነው በአማርኛው የሚባለው። ያ ሁሉ እየተስፋፋ እየሄደ ሰው እየወደደው ሲመጣ በየአመቱ እንደዚሁ እያየን የሚሰጠንን አስተሳሰብ እንዴት እንደምንሻሻል የሚነግሩልን እያደረግን መጀመሪያ ስንጀምር ከህዝቡ ነው የምናገኘው እነማን እንደሚሸለሙ። እንደገና ወደ ህዝቡ ሄደን ደግሞ ምረጡ እንላለን። ግማሹ ይመልሳል፣ ግማሹ አይመልስም። ለአንድ 3-4 አመት እንደዛ ከሞከር በኋላ የለም ህዝቡ ቢሰጠንም እኛም መምረጥ እንችላለን፣ ሰውም ራሱን መምረጥ ይችላል፣ ተማሪዎችንም ሌሎች ሰዎች ሊሰጥን ይችላሉ፣ እኛም ፈልገን ማግኘት እንችላለን። ከዛ በኋላ ግን ቦርዱ መርጦ ያንን ሁሉ ሪቪው አድርጎ ቦርዱ መርጦ ተነጋግሮበት ያቀርባል በሚል ወሰደን። አሁን ከህዝቡ ኦንላይን ነው ሁሉ አፕሊኬሽን የሚደረገው፣ ሁሉ ነገር እዛ ላይ አለ። ethiosid.org ነው። በዛ መንገድ ነው የቀጠል ነው እና ሰው እያበረታታን ሲሄድ ወይም ደግሞ ለብዙ አመታት በየአመቱ እየመጣችው እስከበር ስለምታደረጉ እናመሰግናለን። የእናንተ ማስተዋጽኦ አለበት። ህዝቡ እየለመደው ሄደ እና እንደዚህ አይነት ባህል የለወጠ ይመስለናል። ዋናው ነገር ማህበራዊ ግዩራን ዘረ ኢትዮጵያ ህብረተሰባችን ውስጥ ያስተዋወቀው ሰዎች በህይወት እያሉ መከበር እንዳለባቸው፣ እነሱን የሚመለከቱ ወጣት ልጆች ደግሞ የእነሱን አርአያ ተከትለው እንዲሄዱ። አሁን የእኛ የሲድ ሞዴል በመድረኩ ላይ አዋቂዎች አሉ፣ ተማሪዎች አሉ፣ ደግሞ ከኦዲየንሱ ደግሞ ታዳሚ ማለት ነው ወጣት ልጆች አሉ። ወጣቶችን ሲመለከቱ ይበረታታሉ። እንደ 3 ጄኔሬሽን ያለበት አይነት መድረክ ነው ያለው ማለት ነው እና ሀሳባችን ቢቅላ ፋውንዴሽን አለ፣ ሊክ ሶሳይቲ የሚባል አለ፣ ጣቱ ድርጅት አለ፣ የርፎርስ ድርጅት አለ፣ አርቲስቶች አሉ። አሁን የእኛን አይነት ነገር ምሳሌ እያደረጉ እነሱ እንደዚህ ማክበር ጀምረዋል። እንዲሁም በቤተሰብ ደረጃም ሁሉ መደረግ ጀምረዋል እና ይሄ በባህላችን ትልቅ ለውጥ ያመጣ ይመስለናል። የምንሰራው በነፃ ነው፣ የሚከፈልን ነገር የለም፣ ትርፍ የለንም። በመድረኩ ላይም እንደተናገርኩት እስከ ዛሬ ድረስ መክፈል ወደፊት ይቀየር ይሆናል እንጂ ለሌሎቹ ይህን ሁሉ ካዘጋጀን በኋላ መስዋዕትነት ከፍለን በገንዘባችን በእውቀታችን በጊዜያችን ካወጣን በኋላ እንደ ሌላ ሰው ሁሉ ትኬት ገዝተን ነው የምንገባው፣ ቦርድ አባሎች ማለት ነው። እና ይህን ሁሉ ያደረግነው እንግዲህ አገር የሚረዳበት ብዙ አይነት መንገድ አለና እነዚህ ሰዎች ደግሞ ወደፊት ባለስልጣን ሲሆኑ ኢትዮጵያን ይረዳሉ ብለን በማሰብ ነው።
መልካም። ኡስታዝ ጀማል፣ ተከታዩን ጥያቄ ለእርሶ ላደርግ። ቀደም ብሎ ስራዎቻችሁንና ይልቁንም ደግሞ መረዳት ካለበት ማንነቱ ምክንያት መሆን እንደሌለበት የሚረዳ መሆኑን ብቻ ማረጋገጥ ለምሳሌ ሊጠቀስ ወይም ሊነገር የሚገባ ይልቁንም ዛሬ ካለንበት ምስቅልቅል አንጻር መልካም አራያ ሆኖ የሚታይ ሐሳብ ፈንጥቀዋል። ምናልባት በቀጥታ እናንተ ላይ መለከት ይችላል። ጥሩ ስራ በመስራቱ እንደምትቀጥሉ ተስፋ አድርጋለሁና ነገር ግን እውቅና ወይም ሽልማት ሲመጣ የቀደመውን ስራ የማክበር የማወደሱን ያህል ለሚመጣውም ኃላፊነት ለዛ ሰውም ጭምር ይሰጣልና እንዲህ ያለው እውቅና የሚያሳድረው ኃላፊነት ወይም አብሮ የሚያመጣው ኃላፊነት ይታያችኋል ወይ? በእናንተም ላይ ተጨማሪ ኃላፊነት ያመጣ ይመስሎታል ወይ? ከሆነ ምን ይታየዎታል?
አዎ፣ በጣም በሁለት አይነት መንገድ ኃላፊነቱን ከፍ ያደርገዋል። አንደኛው እንደዚህ አይነቱ ፕሮግራም ላይ ትልቅ የሆነ ክብር፣ ትልቅ የሆነ ስብዕናን የሚደጉም ማንነትን ምናልባትም በእኔ እምነት ስለ ራሴ ስናገር ከሚገባኝ በላይ የተሰጠኝ ነገር እንዳለ ስለሚሰማኝ ይሄ ነገር ምናልባት የበለጠ ነገሮችን አሳድጌ ከዚህ የተሻለ ነገር መስራት እንዳለብኝ እንደው ዝም ብሎ በባዶ ወይም ደግሞ ከሚገባኝ በላይ ስም እየወሰድኩ እንዳይሆን የሚያስፈራ አይነት ስሜት ስለሚፈጥር ያ ነገር ወደፊት የበለጠ እንድሰራ ያደርጋል ብዬ አስባለሁ። አንድ ይሄ ነው። በሌላው በኩል ደግሞ አብረውን የሚሸለሙ ወይም አብረውን እውቅናን የሚያገኙ የነበሩት ሰዎች ስብዕና በጣም ገዝቶኛል። ሌላው ቀርቶ በወጣቶች ደረጃ ከኛ እድሜያቸው በጣም ዝቅ ያለ ምናልባትም በልጆቻችን እድሜ ያሉ የሰሩት ስራ ሲጠራልን ሲጠቀስልን በጣም የሚገርም ነበር። በዚች በትንሽ እድሜያቸው ይህን ያህል እንዴት ሰሩ? ወደኋላ መለስ ብዬ ምናልባት እኔ እንደዚህ ለዚህ ቦታ ያበቃኝ ነገር ምን ሰርቼ ነው ብዬ ራሴን ከነዛ ሰዎች ጋር በማነጻጸር አይ ይቀረኛል፣ የበለጠ መስራት አለብኝ የሚል ስሜት ይፈጥራል። እና በዛው ልክ ደግሞ ቅድም ያልኩትን የመተዋወቅ ምህዳር ያሰፋዋል። እኔንም ሊያግዝ የሚችል ነገር ሲድ ያደረጉ ደግሞ ራሱ ሰዎችን ስናይ በዛው ልክ ደግሞ ስብጥሩ ልክ አሁን የተነሳንለትን ሰዎችን በሰውነት ብቻ እንመልከት የሚለውንም ነገር ያየሁበት ሁኔታ ነው። ከሃይማኖት ሁሉንም ሰዎች ያካተቱበት፣ በጣም ብዙዎች የተካተቱበት፣ በእድሜ በጾታ በመሳሰሉት ሁሉ ብዙ ዘርፎችን ሳይረሱ አካታች ለማድረግ በተለይ ደግሞ ብዙ ጊዜ በግርጌ የሚመጣው የእኛ የሴቶቹ ጉዳይ ደግሞ እነሱ ጋር ፊት ለፊት ወጥቶ በጣም ደስ በሚል ሁኔታ ስላየሁት ጠቅላላ እኔ ላይ የምሰራው ስራ ላይ በጣም ከብዙ አንግል እያየሁኝ መስራት እንዳለብኝ ወደ አንድ አቅጣጫ እኔ ካለምኩት ብቻም ሳይሆን ብዙ ነገር ማካተት እንደሚችሉ ያየሁበት አግባብ ነው። ስለዚህ እውቅናው ላይ ከተሰማኝ ደስታ ይበልጥ የተጠቀሰው ኃላፊነት የበለጠ የገዘፈ ነው ይመስለኝ።
መልካም። አቶ መስፍን ወደ እርሶም ልምጣና ድርጅታችሁ በአጭር ጊዜ ውስጥ እያደገ መሆኑን የሚያመለክት እንዲያውም የተባበሩት የኢትዮጵያውያን የማህበረሰብ ማዕከል የሚባልም ወደ ማቋቋሙ እየሄዳችሁ መሆኑ ተገልጧል። ስራችሁ መወደሱና መከበሩ ተጨማሪ አቅም ይሰጣችኋል የሚል ግምት ይኖረኛል። ምን ይታያችኋል? የሚቀጥለው ምዕራፍ ምን ይመስላል? እናንተ ስጋ
አመሰግናለሁ። መቼስ ትልቅ ኃይል እንደሰጠን ነው የሲድ አዋርድ ኮሚቴውን አነቃቅቷል። ለስራው የተጉ የሚገርሙ ሰዎች አሉ በመካከላችን። እኔም ደግሞ ይሄን ነገር በጣም እንቅልፍ ስለሚነሳኝ የትውልዱ የሀገሬ ነገር ስለሚነሳኝ በቃ ህይወቴን ሰጥቼ አንድ ነገር አደርጋለሁ ከማለፌ በፊት ብዬ ቆረጥኩበት ነገር ነው። ደስ የሚለው ነገር ደግሞ ሲድ ከሸለማቸው ሰዎች አሁን እንደ አጋጣሚ የሁሉም ቪዲዮ እኔ የሰራሁት እና ቪዲዮአቸውን ስሰራ ታሪካቸውን አጠና ነበር። በዛ መሰረት ነው እዛ የታየውን ቪዲዮ ስሰራና በጣም በጣም የሚገርሙ ሰዎች ነበሩ። ለምሳሌ ሊትራሊ አገራችንን ለመፍረስ ያዳኑ ሰዎች እንዳሉ አያለሁ። እንደ ኢፓክ ያሉ እንደ ኡስታዝ ጀማል ያሉ የሚገርሙ ሰዎች አገሬን እንዳትፈርስ ትልቅ ፋይት ያደረጉ ሰዎችን ሳይ በጣም ሲገርመኝ ነበርና ከነኚህ ሰዎች ጋር እኔ ቆሜ መከበሬ ለኔ ክብር ነው። በተለይ በአገር በኩል በጣም ልቤ ስለሚያዝን እንደዚህ አይነት ሰዎች ሳይ ደግሞ ለኔ ብርቄ ናቸው። የሽልማት የብቻ ሳይሆን የኮሚኒቲው ነው። አሁን በዚህ አመት ብቻ ራሳቸውን ሊያጠፉ የነበሩ ወደ 4 የሚሆኑ ሰዎችን አድነናል። በተለይ አዛኝ እናቶች ግሩፕ አለና ይሄ ነው ካልኩኝ እዛ ውስጥ ሶሻል ወርከሮች አሉ። አንዳንዴም በሽታ ቁዟቸው በሽታ ካልተገኘ ዶክተሮችም አሉ። እነኛን ሰዎች ማንነታቸውን ባናቅም እነሱን ደርሰን እንዲነሱ እናደርጋለን። እነሱ ሲነሱ ደግሞ ሌሎቹ ሲቸገሩ እነሱ ናቸው ደግሞ ሰፖርት የሚያደርጉት። ወደፊት ኢትዮጵያ ውስጥም እንደዚህ አይነት ሰዎች እንዲነሱ የምንፈልገው አሉ፣ ግን እንዲበዙ በየስቴቱ። እኛ አሁን ኢትዮጵያ ውስጥ ስራ የምንሰራው ነገር የለም። እዚህ ያለው ህዝብ ከተረዳ፣ እዚህ ያለው ህዝብ ከችግር ከወጣ ኢትዮጵያን ረዳን ማለት ነው።
መልካም። በምሳሌ የምታሳዩት ሌሎችንም የሚያነቃቃ ይልቁንም ደግሞ ተመሳሳይ ስራዎችን ለመስራት ፈለጋችሁን የሚከተሉ የሚኖሩ ይመስለኛል። እንግዲህ ደግሞ ሌላው ምሳሌ የማየው እዚህም በመድረኩም ላይ ያየሁት ተክሊል ወደ እርሶ እየመጣሁ ነው። አንዱ ስለሌላው የሚናገረው የራሱን በትህትና ዝቅ አድርጎ ሌላውን ከነሱ ጋር መሆን የሚሉበት የሚነገርበት ቋንቋ ምናልባት እየጠፋ የመጣ የሚመስለኝን ኢትዮጵያዊ መልካም ባህል ያንጸባረቀ ይመስለኛል። ሁሉም በየተሰማራበት የራሱ ጠባይ ያለው ስራ ቢሰራም ትህትናው ጥሩ ምሳሌ መሆን የሚችል ይመስለኛል። በእርግጥ እነኚህ የተመረጡ ጥሩ ስራዎችን የሰሩ በመልካም ምግባራቸውም የታዩ በመሆኑ ላይገርም ይችላል፣ ግን እንደ ጥሩ ነገር ተመልክቻለሁ። የመጨረሻው ጥያቄ አቶ አክሊሉ፣ ኡስታዝ ጀማልም በአቶ መስፍንም አንዳንዶቹ ጠቀስ ጠቀስ ተደርገዋል የዘንድሮ ተሸላሚዎቻችሁን በተመለከተ። የዘንድሮው ስብጥር ለየት ያለ ቀለም ያለው ይመስላል። የጠፈር ተመራማሪ ያሉ የህግ ባለሙያ ሆነው በትምህርት ወጣቶችን ለመገንባት ኢትዮጵያ ውስጥ የተለየ ስራ ለመስራት የሚሞክሩ እህት አሉ። በሙዚቃው ኢንዱስትሪው ከፍተኛ እውቅና ያላቸው አሉ። በንግድ በኩል ከፍተኛ እውቅና ያተረፉ ሌላ ሰው አሉ። ትምህርት ተቋማት ውስጥ የህትመት ስራዎችን በመስራት የሚታወቁ የተለያዩ በርካታ ስራዎችን ለአመታት ያሳተሙ ብዙ ጥሩ ስራዎችን ለንባብ ያበቁ እዚህ ላይ ያልተጠቀሱትን ያስኩት ሁለቱም ብቻ ስለሆነ በዚህ ውይይት ላይ ቦትሮ እንደሚያደርጉት እንደው ባጭሩ የተሸላሚዎቻቸውን እንደው አንዳንድ መስመር የሚባል ቢጠቅሱ ከልጆቹም መታወቅ ያለበት እንደው ጎልቶ መታየት ያለበት የሚመስሉትን የቀደመው ፕሮግራማችን ያልተከታተሉ አድማጮች እንዲያገኙና አድርግና ውይይታችን እዚያ ላይ እንቋጭ።
በጣም ጥሩ ነው ይህን ስለሰጠኝ። 9 ትልልቅ ሰዎች ዶክተር ሎላ ስፋትን አሳቴ ከጀርመኒ ብዙ ነገር የሰሩና የመጀመሪያን በደርግ ጊዜ ለሲቪል ራይትስ ማለት ሰብአዊ መብት ጉዳይን በሚመለከት ሰዎቻቸውና ሌሎች የፖቨር ፖለቲካ ምክንያት የታሰሩት እንዲፈቱ በማድረግ የጀመሩና የኢትዮጵያን ቅርሳቅርስ በመሰብሰብ ወደ ኢትዮጵያ እንዲመለሱ የማድረግ ስራ የሰሩና ብዙ መጽሐፍት የጻፉ ሊቅ ናቸው። ኡስታዝ ጀማል በሽር እዚሁ ላይ አሉ። ወይዘሮ ረበቃ ኃይሌ የዶክተር ጌታቸው ልጅ ናቸው። ኃይሌ ማናስ የሚባል በዚህ ሀገር ፕሪፓራቶሪ ስኩል የሚባለው በጣም ትልቅ ስታንዳርድ ያለው ትምህርት ቤት ጀምረዋል። ደብረ ብርሃን ላይ አዳሪ ትምህርት ቤት ለኢትዮጵያ ተስፋ የሚሆኑ ልጆች እያፈሩ ነው። ኢትዮጵያ አርተ ማርያም የምትባለው በዚህ ሀገር የኮሌጅ ትምህርቷን እንኳን ሳትጨርስ የሞታውን ሬከርድ ሲኦ እና ቸር ውመን ለመሆን የደረሰች በራሷ ልፋት እና በራሷ ጥረት በጣም ትልቅ ምሳሌ የሚሆን ቦታ ላይ የደረሰች እህታችን ነች። አቶ ኤልያስ ወንድሞ እንደዚሁ ብዙ በተለይ አሜሪካን እና ለአፍሪካን ማይኖሪቲ በተለይ ደራሲዎች እና አስተማሪዎች ስራቸውን የሚያትሙበት ትልቅ ፐብሊሽንግ እንትን በመፍጠሩ እዛ ላይ ብዙ እድል ሰጥቷል። ዶክተር ሊሻን ካሳ በቨርጂኒያ በኩል አሁን ቅድም እንደተነገረው እንደሚጠቀሰው በተለይ ለወጣቶቹ በድረግ ውስጥ ላሉት ደግሞ ብዛት ለሌላቸው በትንሽ ክፍያ በሳምንት ሁለት ጊዜ ከራሷ ስራ ጊዜ ወስዳ ለኮሚኒቲ ሰርቪስ የምትሰጥ ነች። አሁንም እንዳውም ኢትዮጵያ ነው ያለችው። እዛም የሪሃብሊቴሽን ሴንተር እየፈጠረች ማዕከል ለመፍጠር ነው የሄደችው። ዶክተር ብሩክ ላቀው በናሳ ውስጥ በጣም የታወቀ ሳይንቲስት ነው። በሱ ምክንያት ብዙ እሱን የሚከተሉ ኢትዮጵያውያን በናሳ ውስጥ ገብቶ የሚሰሩ አሉ። ሆነሬጀር ዶክተር ሄኖክ ተስፋዬ በስራቸው በራሳቸው የግል ስራ ነው ያላቸው። ከግል ስራቸው ከሚያገኙትም ሀብት ኢትዮጵያ ውስጥ 130 የሚሆኑ እናት አባት የሌላቸው ልጆች ይረዳሉ። ዋሽንግተን አካባቢም ለልዩ ልዩ የኢትዮጵያን ድርጅቶች እርዳታ ያደርጋሉ። ዲያቆን ዮሴፍ ተፈሪ መቼም ተገልጿን ከዚህ በፊትም ከብዙ ዓመታት ጀምሮ ለኢትዮጵያ ብዙ ነገር ያዋጡና ኮሎራዶ ውስጥ ሴንት ሜሪ የሚባለውን ትልቅ ቤተክርስቲያን እንዲመሰረት ያደረጉ እና ኤችአር 28 እንደዚህ የሚባሉትን ቢሎች በኮንግሬስ እንዲያልፍ ያደረጉና ለኢትዮጵያ ብዙ ጊዜ የሚለፈው ለታረባውም ሆነ ለታሰረውም ብዙ አስተዋጽኦ ያደረጉና በከተማችን የሌላው ኢትዮጵያን ድምፅ ሆነ የሚያገለግሉ ሰው ናቸው። በተረፈ ደግሞ ሁለቱ ኦርጋናይዜሽን እንደተባለው የዛበሻ ኪድስ አሁን አቶ መስፍን ስለሽ በደንብ ገልጸውታል። ከዛም ኤፓክ የሚባለው እንግዲህ ድርጅት እሱም ደግሞ አሁን ኢትዮጵያውያን እዚህ ሀገርም ምርጫ ሲያደርጉ የፖለቲካል የሚወክሏቸውን የፖለቲካ ሰዎች በሚመርጡበት ጊዜ ትምህርት በማስተማር ኢትዮጵያኖች እዚህ ባሉበት ሀገር ያለባቸውን ኃላፊነት በማስተማር እና ወደፊትም ደግሞ እዚሁ ሀገር ሆኖ ዳኛ ለመሆን የሚጥሩ ኮንግሬስ ውስጥ ለመግባት የሚፈልጉትን ሰዎች በመርዳትና በማስተዋወቅ የሚረዳ እና ኢትዮጵያና አሜሪካ ያለው ግንኙነት እንዲዳብር እውነትን የሆነውን ማንኛውንም ኢንፎርሜሽን ለኮንግሬስ እና ለሕዝቡን በማስተማር የሚያገለግል ድርጅት ነው። በጠቅላላው 9 አዋቂዎችና 2 ድርጅቶች ነው ያከበር ነው።
መልካም፣ በጣም አመሰግናለሁ። በወጣቶቹ ጎራ ያለውን ራሱን ችሎ እናስተናግዳለን። አቶ አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ ፕሬዚዳንት፣ ኡስታዝ ጀማል በሽርና አቶ መስፍን ስለሺ ከዘንድሮ ተሸላሚዎች ሁለቱ እንግዶች፣ የሁላችሁንም ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለን። እናመሰግናለን።
እናመሰግናለን። እግዚአብሔር ይስጥልኝ።
በአማርኛ ጽሑፎች ላይ ያተኮረ ቅንብር ነው ቀጣዩ።
በቅርቡ በአንድ የቋንቋዎች ጉባኤ ላይ የቀረበ ጥናታዊ ጽሑፍ ነው መነሻው።
የጥናቱ አቅራቢዎች ከሆኑት 2 የቋንቋ መምህራን አንዳቸውን ጋብዘናል።
ጤና ይስጥልኝ አቶ አምላኩ እሸቴ፣ በቅድሚያ ለጊዜው አመሰግናለሁ።
እሺ፣ አመሰግናለሁ። እኔም አሉላ ቅነስትልኝ።
ለዚህ ቃለ ምልልስ መነሻ የሆነን የአፍሪካ የቋንቋ መምህራን ማህበር በአሜሪካ የተባለው ቡድን ወይም ማህበር በቅርቡ ያካሄደው ሙያዊ ጉባኤ ላይ እርሶና የሃዋርድ ዩኒቨርሲቲዋ ፕሮፌሰር ታፈሰ ወርቅ ገበየው ጥናታዊ ጽሑፍ አቅርባችሁ ነበር። እርሶ በዩሲ በርክሌ ነው የአማርኛ ቋንቋ የሚያስተምሩት እንደተረዳሁት?
ትክክል ነው። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ የአማርኛ ቋንቋ አስተማሪ ነኝ። እሷ ደግሞ ከሃዋርድ ዩኒቨርሲቲ ነች። እና ጉባኤውን ተዘጋጀው ሃዋርድ ዩኒቨርሲቲ ነበር።
The Rich Ethiopian Script, A Brief Introduction ይላል አማርኛ ቋንቋን አጭር ማስተዋወቂያ ወይም መግቢያ በሚል ያቀረባችሁት ጥናት። ምናልባትም ከጥናቱ ምንነት ብንጀምር በዚህ ውይይታችንም የማስተዋወቂያ ያህል ነው። ምንድን ነበረ በዚህ ጥናት ለማስተዋወቅ የሞከራችሁት በአጭሩ ቢያስታውሱን?
ጥሩ። እንዳልከው ስብሰባው ወይም ጉባኤው የነበረው በአፍሪካ ቋንቋዎች ዙሪያ ነው። ብዙ የአፍሪካ ቋንቋዎች እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች እንደ ኤሌክቲቭ ኮርስ እየሆኑም እንደ ዲፓርትመንትም ይሰጣሉ። ስለዚህ እኔ ከዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ ነው የሄድኩት፣ እሷ ከሃዋርድ ዩኒቨርሲቲ። ሁለታችን በዛ ጉባኤ ላይ ተነጋግረን የአማርኛ ጽሑፍ ወይም የኢትዮፒክ ስክሪፕት ተብሎ የሚታወቀው የእኛ የፊደል ገበታ በጣም የበለጸገ ብዙ ድምፆችን የሚይዝ ስለሆነ አሁን አፍሪካ ውስጥ የተለያዩ ቋንቋዎች እስካሁን ድረስ የጽህፈት ስርዓት የሌላቸው ይኖራሉ እና ለነበሩት ለባልደረቦቻችን ለጉባኤው ታዳሚዎች ማስተዋወቅ ነው። አማርኛ ምን ያክል የአማርኛ የጽፈት ስርዓት ምን ያክል የበለጸገ ምን ያክል ሀብታም እንደሆነ በተለይ በድምጸት በኩል ለማሳየት ነው የሞከርነው።
በጣም የሚስብ ሆኖ አግኝቻለሁ። አቶ አምላኩ እንደገለጹት እንደሚጻፍ የሚነበብ እንደሚነበበው የሚጻፍ ወይም በድምጻው እንደምናገረው የሚጻፍ መሆኑን ምንም እንኳን የቋንቋው ተናጋሪዎችና በስነ ጽሁፍም እናውቀው ቢሆን በዚያ መንገድ የባለሙያ እይታን ይጠይቃልና በዚህ መጠነኛ ማስተዋወቂያችሁ የተለያዩ ዘርፎችን ተመልክታችኋል። በቋንቋው መታየት ያለባቸውን የቋንቋ ጥበቦችን የሚመለከቱ እንዳልኩት ለማስተዋወቂያ ያለውና እንደ እንግዳ አማርኛ ለሚተዋወቅ ወይንም ደግሞ በቋንቋ ጥናት እውቀት ያለው ነገር ግን የአማርኛ ቋንቋን ለማያውቅ ምንድን ነበር ያነሳችሁት? እንደ ዋና ዋና የሚባሉትን ሁለት ሶስት ነገሮች ቢያካፍሉን።
በመጀመሪያ ዋናው ነገር አሁን አንተ የተከስከው ነው። ቋንቋው ወይም የጽፈት ስርዓቱ ውስብስብ ያልሆነ የምትጽፈውን የምታነብ ያንዳንዱ ምልክት ፊደል አንድ ሙሉ ድምፅን የሚወክል ነውና ስናነበው የምንጽፈውን እናነባለን የምንናገረውን እንጽፋለን። በዋናነት እሱን ነው ያነሳ ነው። ለአዲስ የአማርኛ ቋንቋ ተማሪ ወይም ደግሞ ተመራማሪም ሆኖ የአማርኛ ቋንቋ ለመታወቅ ሲመጣ ሲያየው ወደ 238 ፊደሎች አሉ ሲባል ይደነግጣል። ያ ማለት 238 ድምጾች ነው እንጂ ፊደሎች አይደለም። እና ያንዳንዱ ድምጽ በአንድ ፊደል ስለሚወከል ነው እንደዛ ፊደሎቹ ሊበዙ የቻሉት። ግን ያንዳንዱ ድምጽ እንዴት እንደሚሰራ ሲገባው አንድ ተማሪ አንድን ፊደል አንድ ካወቀ ከዛ በኋላ በሌላ አይነት ድምጽ አትመጣም ያ ፊደል። እንግሊዝኛ ላይ ሌሎች ቋንቋዎች ላይ እንደምናየው ለዚህ በዋናነት ያየነው ይሄንን ነው። ከዛ ባሻገር ለምንድን ነው ፊደሉ የበዛው? ከዚህ የተነሳ ነው? የስርዓተ ጽፈቱ እንዴት ነው? እነኚህን የመሳሰሉ ነገሮችን ያየነው። ታዳሚው የአማርኛ እውቀት ያለው ስላልሆነና ጥልቀት ያለው ነገር ማቅረብ ስላልነበረብን ለማስተዋወቅ ያክል ነው። የአማርኛ ቋንቋ ስርዓተ ጽፈት ለሌሎችስ እንዴት ሊጠቅም ይችላል? ምን ይመስላል የሚለውን ነው ለማስተዋወቅ የሞከርነው። በጣም ጥሩ ግብረ መልስ ነበረን።
ግሩም እኛም ለማስተዋወቅ ያህል ነው በኋላ የምንነጋገርበትን አማርኛ ማን ይማራል? የፊደል ገበታ በአሜሪካ ተማሪዎቻችሁ እነማን ናቸው? ሌሎች ተዛማች ጭብቶችን ጨምረን እንነጋገርበት እድል የሚሰጠን ፕሮግራም በሚቀጥለው ዝግጅታችን ይኖረናል። የጥናት አጋሮን የሙያም አጋሮን ፕሮፌሰር ታፈሰ ወርቅ ገበየሁንም ከርሶ ጋር እንጋብዛለን። አቶ አምላኩ ሸቴ በድጋሚ ለጊዜው አመሰግናለሁ። ለአሁኑ እግዚአብሔር ይስጥልኝ።
እሺ፣ እኔም በጣም አመሰግናለሁ አሉላ። እግዚአብሔር ይስጥልኝ።
የአዲስ አበባው መስኮት ሲከፈት
ንጉሴ አክሊሉ ሰኔ ግም ሲልና ሰኔ ለምኔ ይለናል። ስለ ወርሃ ሰኔ ባሰናዳው ቅንብር ሁለት አርሶ አደር እንግዶችም አሉት።
ሰኔ ግም ሲል የኔ መስኮት ሲከፈት እኩል እና ታዲያ ሰኔ ነግበኔ የሚለውን የአበው ይትባሃል ይዤ ሰኔ እንቅልፍ ለምኔ ብያለሁ እኔ። ሁለገቡ ከያኔ ተስፋዬ ሳህሉ ደግሞ አባባ ተስፋዬ ይህንኑ አይቶ ይመስላል ሰው ሆይ ስማ የራስህን ሳታይ ሌላ አትማ የሚለውን ዜማውን በዝክረ ታሪክነት ትተውልን ያለፈው በዚህ ምክንያት ይመስለኛል። ሰኔ ነግበኔ እንደሚታወቀው ሰኔ ለአመቱ 10ኛ ወር ነው። በፀሐይ አቆጣጠር ደግሞ 3ኛ ወር። ስለዚህ ወደፊት እንጨዋወታለን። ሰኔ የዘር ወር ሰናይ ማለት ነው። በጨዋታችን ላይ ከወራት ሁሉ የሰኔ ቀን ረጅም ነው ይባላል። ይህም ያጨዋውተናል። እናንተ ግን ለምንና እንዴት እያላችሁ እስቲ ተነጋገሩበት። ይህ የጀመርነው የሰኔ ወር ያለንበት የበልግ የጸደይ ወቅትም ነው። የክፍለ ዘመን ተራውን የውሃ ባህሪ ለሚሰለጥንበት ለሃያሉ ክረምት ወቅቱን አስረክቦ ሊወጣ የተቃረበበት ማለት ነው። ሰኔ የገደለውን ሰነፍ ገበሬ ከሰራ በአመቱ ያው ሰኔ ነው የሚያድነው ይላል ያገሬ ገበሬ። አሁን በዚያን ሰሞን በሚሊዮን የሚቆጠሩ ከብቶች ያለቁበት እንዲሁም ደግሞ የሰውም ህይወት እንደዚሁ የጠፋበት የቦረናውና የሶማሌ ክልሉ እንግዲህ በዋናነት የሚጠቀሱት እነዚህ ናቸው። የበልግ ዝናብ በእነዚህ አካባቢዎች በመጣሉ ምክንያት ገበሬዎቹ ምን ያህል እንደተደሰቱ ከብቶችም ምን ያህል የግጦሽ መሬታቸው ሊመቻችላቸው ነፍስ ሊዘራላቸው እንደቻለ እያዩ ምን ያህል እርካታ እንደተሰማቸው በመገናኛ ብዙሃን ሲነገር ሰምተናል። ስለሆነም የበልግ ዝናም ወሳኝ ነው ነፍስ አድን። የሰሜን ሸዋው የካሲማው ገበሬ የቀበሌውም ሊቀመንበር ነው ጌታቸው ለሞኝ ሰኔ በጋው መስከረም ክረምቱ የሚለውን የቆየ የተባህል እንደሚከተለው ይገልጸዋል።
ሰኔ እንደ ክረምት መታሰብ አለበት። 9 ወር በጋ ስንል ከመስከረም ጀምረን በጋ እንደሆነ ማሰብ አለበት። ክረምቱ ሲነጋ መስከረም የተወሰኑ ላይ አመኘ ብለን እንዘራቸው ሰብሎች አሉ። አመኘ ምንላቸው ከጣለ ምናልባት ነው ከጣለ የሚቀሩ ስለሆኑ ቀድመን ተዘጋጅተን ማሳውን አለስልሰን ዘር ሞት መክረም ሳይቀርም ይላሉ አባቶች። በዚያ ልክ አዝመራ ይስተው ማለት ነው። ስለዚህ በዚያ ልክ እንግዲህ ለጎበዝ ገበሬ ቀድሞ መዘጋጀት አለበት ማለት ነው። ሰነፉ መስከረም ሰኔ በጋ መስሎት እንትን ካለ ሳይዘጋጅ ተቀረ ያው ያልገለገለው ያላለሰለሰው መሬት ካለ ያልተዘጋጀው ዘር ካለ መስከረም ዘራለው ካለ መስከረም ላይ ይስተውና ጦም ያድራል ማለት ነው። እና ይሄ ያው ህይወት አልባ ነው የሚሆነው።
ከካሲማ ቀበሌ በቀለ መልክ ይባላለሁ። ምክትል አፈ ጉባኤ ነኝ። ለሞኝ ሰኔ በጋው የሚለው ከግንቦት ከሚያዚያ ከግንቦት ሚያዚያ አጠቃላይ ከመጋቢት ጀምሮ መሬቶችን ማለስለስ ነው። ከለሰለሱ በኋላ ቀጥታ በሰኔ ይገለግለዋለሁ የሚለው አይሰራም። ለምን በሰኔ ይገለግላለሁ ካለ ክረምት ይገባል። የክረምት ወቅት ነው። አትክልቶችም ሆኑ ዝርያ አጠቃላይ ዘር እንትኖች አጠቃላይ መዝራት የሚቻልበት ወቅት ስለሆነ ተወድሁ ገልግሎ ምኑሮ አመቻይቶ ካስቀመጥ ነው በሰኔ ሲገባ ድንገት ዝናብ ይመጣል። ያን ጊዜ አጠቃላይ ልማቶችን መትከያ፣ አትክልቶችን መዝሪያ፣ አጠቃላይ ሁሉንም መዝሪያ ስለሆነ የሚጠቅመን ተወድቦ አለስልሰን አስቀመጥነው። ሰኔ ለመግረጊያ አይደለም ለመዝሪያ ስለሆነ ይሄ ነው ያለኝ ነገር።
አድማጮቼ፣ የሰኔ የጸደይ የበልጉ ዝናም ለእርሻም ለከብቶችም ግጦሽ እጅግ አመቺ መሆኑን በመጠኑም ቢሆን የተነጋገርን ይመስለኛል። ይህን ፕሮግራም ሳዘጋጅ ለረዱኝ ለደብረ ብርሃኖቹ ነዋሪዎች ለአቶ አሸናፊ አርጋውና ለአቶ ካሱ አሻግሬ ምስጋናዬን አቅርቤ የዛሬ 15 ቀን እንድንገናኝ ቀጠሮ ይዤ ልሰናበታ ቸርን